تسلسلت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆሽ ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 8ን አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 ታዳጊ ህፃናት ኢሃፓ ታዳጊ ህፃናትን በቀበሌ ደረጃ በህቡ አደራጅቶ ነበር። ይህን አሰራር በወቅቱ ባለም ዙሪያ የነበሩ ኮሙኒስት ፓርቲዎችና የነጻነት ተዋጊዎች ይጠቀሙበት ነበር። ናልባትም ይሄ ልምዱን ከነሱ ላይ ሳይኮሎጂ አይቀርም። ካነበብኳቸው ጽሑፎች ትዝ የሚለኝ የቪየትናም ኮሙኒስት ፓርቲ የህፃናት ገድል ነበር። ልጆቹ የተላጥጦር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች ሀገሮችም ወረቀት መበተንና መልእክት መላላክ የሁሉም አገሮች ታዳጊ ህፃናት ዋነኛ ድርሻ ነው። የኛም ድርጅት ቀልጣፋ የተባሉትን ታዳጊ ህፃናት በህቡ አደራጅቷል። የልጆቹ ተሳትፎ በዋነኝነት መልእክት ማድረስና የመንገድ አምፖል መስበር ነበር። ይልቅ እሱ ነገር እንዴት ነው? በዋነኝነት ለምንድን ነው አምፖል የሚሰብሩት? የመንገድ መብራት የሚሰበረው በሁለት ምክንያት ነበር። አብዮት ጠባቂዎች መንገድ ላይ የሚሄዱ ወጣቶችን ለመለየት እንዳይችሉ ወይም ደግሞ ወረቀት ለመበተን እንዲመች የመንገድ መብራት ይሰበራል። የግለሰብ ቤቶች አጥር ላይ ያሉትንም ጭምር። ልጆቹ በዚያም ፖል ሰበራ የተካኑ ነበሩ። የራሳቸውን ቤት የውጭ መብራት እንኳ ሳይቀር በላስቲክ ባላ ይሰብሩ ነበር። ጉደኛ ዘመን። ወይ እግዚአብሔር፣ ሌላስ ምን ይሰሩ ነበር? ሌላው የታዳጊ ልጆች ተልእኮ መልእክት መላላክ ነው። አባላት ራሳቸው ማድረስ የማይችሉትን መረጃ መልእክት በልጆች በኩል እንዲደርስ ያደርጋሉ። በተጨማሪም በቡሄ፣ በእንቁጣጣሽና እንደ ጥምቀት ባሉ በዓላት ጭፈራና ዘፈኖች ይሳተፋሉ። መብትና ነጻነትን የሚያቀነቅኑ ግጥሞችን ማውረድም ዋናው ስራቸው ነበር። ወንዶቹ ቡሄ ሲጨፍሩ ግጥሞቹን በተመቻቸው ሁኔታ ይቀይሩታል። ሴቶች ህፃናትም በአዲስ ዓመት በእንቁጣጣሽ በየቤቱ ሲዞሩ በተመሳሳይ ሁኔታ ግጥማቸውን ቀይረው ነበር የሚጨፍሩት። እንደዚህ አይነት ግጥም ህፃናት በግላጭ ይዘምሩ ነበር እያልከኝ ነው? መንግስት ዝም ይላል? ቀበሌስ ምን ይላል? እውነት የማይመስል ነገር እኮ ነው የምትነግረኝ። እውነት አይመስልም፣ ግን እውነት ነው። እንዲያውም አንዳንድ ሰፈር የኢሃፓን ስም የሚጠቅሱ ነበሩ። ህፃናት ለእንቁጣጣሽ የሚሰጡት የአበባ ስዕልም ላይ የኢሃፓ አርማ በሚስጥር ይሰራ ነበር። አብስትራክት እንደሚባለው ማለት ነው። ትኩር ብለህ ካላየኸው አርማውን አትለየውም። አጋነንክ ባትለኝ በርካታ ህፃን በለው ወጣት ወይ ኢሃፓ ነው አለበለዚያ ደጋፊ ነው። ቀሪው እኛ መሃል ሰፋሪ የምንለው ነው። ያ ደግሞ ሊሆን ግድ ነው። ሁሉም ሰው ዶክተር ወይም አውሮፕላን አብራሪ እንደማይሆን ሁሉም ወጣት ፖለቲከኛ አይሆንም። እሱማ ልክ ነህ። ትልቁ ነገር ደርግን የሚደግፈው ወጣት አለመብዛቱ ነው። ያኔ ትልቁ ነውር ደርግንና አጋር ድርጅቶችን መደገፍ ነበር። ይሄ ደግሞ እውነት ነው። ይልቅ እንደ ምሳሌ የራሴን ወንድም ታሪክ ልንገርህ። ቴዲ ታናሽ ወንድሜ ነው። በእነዚያ ቀውጤ ዓመታት 11 12 ዓመት ዕድሜ አካባቢ ነበር። ገና ትንሽ ሆኖ የነበረው አንደበተ ርቱዕነትና ከሰው ጋር የመግባባት ችሎታው የሚገርም ነበር። በጣም ፈጣን አእምሮ የነበረውና የስነ ጽሑፍ ተሰጥኦ ይበል የሚያሰኝ ነበር። ያን ችሎታ ይዞ ሳይገፋበት ቀረ። ከሁለተኛው የ1969 ዓመተ ምህረት አሰሳ በኋላና ከግንቦቱ የ1969 ዓመተ ምህረት የሜይዴይ ሰላማዊ ሰልፍ እልቂት በኋላ በነበረው የጸጥታ ስጋት የተነሳ ቴዲን መልእክት በመላክና እቃዎችን በማጓጓዝ እንዲረዳኝ አድርጌው ነበር። ቴዲ ሶስቴ ወይም አራት ጊዜ ከፍተኛ እርዳታ አድርጎልኛል። ይህን ያደረገልኝ ጠይቄው ብቻ ሳይሆን በራሱም ተናሳሽነት ነበር። በአብዛኛው ቅዳሜና እሁድ ትምህርት ቤት በማይሄድበት ጊዜ ነው የሚረዳኝ። ሁለት የማስታውሳቸውን ውለታዎቹን ብቻ ልንገርህ። የወንድሜ የቴዲ እርዳታ በተለይ አንድ ቀን ከውጉድ አውጥቶኛል። የዚያን ዕለት የድርጅቱን የውስጥ ጋዜጦችና ሌሎች ዶክመንቶች ካዛንቺስ ዳለ መዋቅር ማቀበል ነበረብኝ። ወረቀቶቹ በርካታ ስለነበሩ እንደ ተለመደው ከኋላና ከፊት ቀበቶ የስር መወሸቅ አልቻልኩም። ብዙ ጊዜ እንደማደርገው በፌስታል ከትቼ ከቤት ወጣሁ። ለምን እንደሆን ሳላውቀው ቀፈፈኝና ከመንገድ ተመለስኩ። ወንድሜ ትምህርት ቤት ለመሄድ እየተዘጋጀ ነበር። ድንገት ያዝልኝ አልኩት። የደብተር ፖስታው ከቶ ተያይዘን ወጣን። የሚሄደው ካዛንቺስ ስለነበር ከቤታችን ተነስተን ከባምቢስ ጀርባ አጼ ቴዎድሮስ ትምህርት ቤት ተሻግረን ይውራኤልን አቅጣጫ ያዝ። እሱም የሚማረው እዚያው አጼ ቴዎድሮስ ስለነበር ትምህርት ቤቱ በራፍ ላይ ልቀበለው አስቤ ነበር። እዚያ ስንደርስ የትምህርት ቤት መግቢያ ሰዓት አልደረሰም። ስለዚህ ካዛንቺስ መታጠፊያ ድረስ እንዲያደርስልኝ በማሰብ እኔ ከፊት እሱ ረቅ ብሎ ከኋላ እየተከተለኝ ካዛንቺስ መታጠፊያ ላይ ወረቀቶቹን ልቀበለው ቆም አልኩ። በዚያው ቅጽበት በርካታ የቀበሌ አብዮት ጥበቃዎች፣ ሲቪል የለበሱ የጸጥታ ሰራተኞችና ወታደሮች አካባቢውን መውረራቸውን አየሁ። ወታደሮቹ መታጠፊያ መንገዶችን በሙሉ በመዝጋት ሲጠብቁ፣ ሲቪሎቹና የተወሰኑ አብዮት ጠባቂዎች ደግሞ መንገደኛውን እየፈተሹ ነበር። ሰዓቱ የሥራና የትምህርት ቤት መግቢያ ስለነበር መንገዱ በሰው ተሞልቷል። ፍተሻው ያተኮረው በእኔ ዕድሜ አካባቢ በነበሩ ወጣት ወንዶች ላይ ሲሆን ዕድሜያቸው ገፋ ያሉትን ሕፃናትንና ሴቶችን ሳይፈትሹ ያሳልፉ ነበር። በዚህ ድንገተኛ ከበባ ደንግጬ ወደ ቴዲ ዞር ስል አጣሁት። ዓይኔን ወዲህ ወዲያ ሳማትር መንገዱን ተሻግሮ ወደ መጣንበት አቅጣጫ ከተማሪዎች ጋር ተቀላቅሎ ሲመለስ አየሁት። ማመን አቃተኝ። በምን ፍጥነት አስፋልቱን ተሻግሮ አቅጣጫውን እንደቀየረ እየተገረም እፎሪ አልኩ። ተራይ ደርሶ ፍተሻውን ጨርሼ አንድም ጊዜ ሳልገላመጥ በቀጥታ ወደ ቀጠሮዬ ቦታ ወደ ካዛንቺስ አቅጣጫ አመራው። ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም። ከዚያስ በቃ የፍተሻው ምክንያት ምን ሊሆን እንደሚችል እያሰላሰልኩ የቀጠርኳትን አባላችንን ከሩቅ አየኋት። ከአስር ደቂቃ በላይ ዘግይቼባት ነበር። ከቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም። አካባቢው አደገኛ ስለነበር እንደደረስኩ ከልጅቷ ጋር መገናኘት አልፈለግኩም። በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው። ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ። ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ። መሃል ካዛንቺስ ውስጥ አንድ ካፌ ውስጥ ስገባ ተከትለኝ መጣችና ተገናኘን። ሁኔታውን ነገርኳት። የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን። ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም። አንድዬ በቀኙ ያድርገሽ እህቴ። ፍተሻው ለምን ነበር? የእሱንስ ሁኔታ አልነገረህም? በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር። የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር። ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር። ሁኔታውን ለኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋ በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር። ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው። ሳይመነጫም ወረቀቱን እንደያዘ አብራ ጎዳናውን ተሻገረ። ከዚያም ከወራይ አቅጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ። ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ። ወደ ትምህርት ቤት ሲመለስ ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ስራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳ በሚል ስሜት አይን አይኔን ያየኝ ነበር። ቅዳሜና እሁድ ፈገግ እያለ ስራ የለም የማደርሰው ዕቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልትጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠውን ዕቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። ዕቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይሄ እኮ ያስነቃል አለኝ። እውነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የጸጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባዣው እውቀት አላቸው። አንዱ መንገድ ላይ ቢያየኝ መጠራጠሩ አይቀርም፣ አስቁሞም ካላየሁ ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያ ማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማልቤት ጣሪያ ላይ እንዳልባሌ ቆድረት ጥራጭ እንጨት አስቀምጫቸው ነበር። ምን አይነት ማባዣ ነው አልገባኝም። እኛው ራሳችን ነን የምንሰራው። ኤ4 ሳይዝ ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ አራት ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው በአንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኮርንችት ሚስማር እንመታዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶና ቀጫጭን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳለውም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመትኩ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚት እና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አድርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አድርጎ እንዲመጣ ነግሬው ቀድሜው ወጣው። ያልኩት ቦታ አስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ። ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለይሃባ ከፍተኛ ግልጋሎት ሰጥቷል። እኔን ያገረግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገስ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም። የኛ ባላት ታዳጊ ህፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈተው በኋላ ሰማው። እስከዚያ ግን አላውቅም ነበር። ጠይቄውም አላውቅም። እሱም አልነገረኝም። ካምፖል ሰበር አልፎ ምርት መልእክት አጥራሽ ነበር አሉ። በዚያም ተወንጅሎ ሁለት ወር ይመስለኛል ከምድረ ውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት እያለ እኔ ምን ሰራ እንደነበር መሳሪያ ይኖረኝ አይኖረኝ እነማን እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም የቀበሌ ሰዎች ጠይቀውት እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው፣ ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ችክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አያልቅም። ኢህአዴግ አዲስ አበባ ከገባ በኋላ የአንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው? ጭራሽ ሊመለምለኝ ደርቶት ነበር። ደፋር ልጅ ለእናቷ መጽሐፍ ተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አድርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ። ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚህ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ ባለውለታዬ ነፍስን በገነት። ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረብ ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞህ አላለቅስም አለና ከአልበሙ ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው ብስል ቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ሉጫ ነው። ለብዙ ደቂቃ አተኩሬ ያየሁት በቴዲ ውስጥ የዚያን ዘመን ታዳጊ ሕፃናት ምስል ለማምጣት እየሞከርኩ እያለ ትንሣኤ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ትቶ የመንግስት ሰራተኛ ከሆነ በኋላ የመስሪያ ቤቱ ወርሃዊ መጽሔት ላይ ያወጣትን ግጥም ነበር። አንብባት አለኝ። ግጥሙን ደጋግሜ ያነበብኩት ልጁ ፖለቲካ ቢተውም የማህበረሰቡን ህንፀት ከመተቸት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብዕና ይቀፈው እንደነበር ያሳያል። እዩልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን ማታም ይክድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ ስለ ሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ እድሜው 10 መሙላቱን እንኳን አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የኢህአፓ ወረቀት ነው። ራቅ ብሎም ሌላ አገኘውና አነሳው፣ የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ድርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተቆልቁለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል። ቀሪውን አላምጦታል። ውሻው ይሄባውን እንዴ እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ውሻው ቤት ግርግዳና ጣራ ላይ ድርብ የሰራቸው የምስጢር ቦታዎችን የሚከፍትባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም አይገኙምም። ያን ወረቀት አውጥቶ የበተነብኝ ያልታወቀ በራሪ አካል ይፎ ይሆን እንዴ እስክል ድረስ ግራ ገባኝ። እገሌ ነው እንዳልል ከኔና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳ ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራው። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባው። ደህና መሻችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጫ በዛ። ሳየው አንገቱን ያቀረቅራል። ዞር ስል ያየኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣው። አንተ ነህ አይደል ስለው እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያማለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ ይዘን ዘት ትንሹ ሳሚ ለውሻው ምግብ ለመስጠት ሲል ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል ይመዛል ይመዛል። ማለቂያ የሌላቸው ወረቀቶች፣ በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል፣ ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። መሰረት ለምትባል የሰፈራችን ልጅም ሰጥቷት ነበር አሉ። ለማንኛውም ቀሪውን ወረቀት ደግሞ ግቢ ውስጥ ነው የበተነልኝ። አስበው፣ ወረቀት ሲበትን እጅ ከፍንጅ ቢያዝ ምን ሊሆን ነው? ልጅ ስለሆነ ከየት እንዳገኘው መናገሩ አይቀርም። ከዚያ እኔ እያዛለሁ፣ እገደላለሁ። የመጨረሻውን ውጤት ማሰቡ ብቻ ያማል። ያን ሁሉ ሳስብ እብድ ሆንኩ። የራሴ ጥፋት ቢሆንም ገረፍኩት። ያቺን ቀን እስካሁን ሁለታችንም አንረሳውም። ይቅርታ ሳሚ፣ ጥፋቱ የአዋቂዎች ቢሆንም ያን ጊዜ ልጆች ይገረፉ ነበር። የሚገርም ትውልድ፣ የሚገርም ዘመን። ልጆችን ሆን ብሎ በዚህ መልክ ማሳተፍ ትክክል ነበር ትላለህ? ትክክል አልነበረም። በተለይ አሁን አሁን ለልጆች ከሚሰጠው ጥበቃና እንክብካቤ አንጻር ልፈርድ ካልክ ስህተቱ ይገዝፍብሃል። ያን ጊዜ ግን በቅኝ ግዛት በነበሩ አገሮች ሁሉ የተለመደ የትግል ስልት ስለነበር እንደ ስህተት አይቆጠርም። ለነገሩ የዚያን ጊዜ ሕፃናት ኃይለኞች ነበሩ። ሰው ብትላቸውም አይሰሙም። ሁሉም ነገር ይገባቸዋል። ማንም ሳያዛቸው ትምህርት ቤታቸው ግድግዳ፣ ጠረጴዛና ጥቁር ሰሌዳ ላይ፣ ሲያሻቸው መንገድ ላይ በቾክና በከሰል ኢህአፓ እያሉ ሲቸከችኩ ነበር የሚውሉት። የአሁን ልጆች ገና ሳያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ፣ የእኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ። ወንድሞቻቸውና እህቶቻቸው ሲሰደዱና ሲገደሉ ስለሚያዩ ይመስለኛል። እንደ መርካቶ አካባቢ ሕፃናት የሰሩትን ስራ ብትሰማ አታምንም። የሚጽፈው ጠፍቶ ተረስቶ ቀረ። ጉደኛ ዘመን፣ ክፉ አብዮት። ምዕራፍ 8 የሐዘን ማቅ ከሳምንት በኋላ ስንገናኝ ኢሃፓ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አሰሳዎችና ለ1969 ዓመተ ምህረት የሚዲያ ሰላማዊ ሰልፎች ተየቁት ሁሉንም ክስተቶች የሐዘን ማቅ ነበር ያላቸው የጀመረው በመጀመሪያው አሰሳ ላይ ነበር እኔ እስከታሰርኩበት ጊዜ ድረስ ሶስት ጊዜ አሰሳ የተካሄደ ይመስለኛል ሁለቱ ትላልቅ አሰሳዎች ነበሩ የአሰሳውን አጠቃላይ ገጽታ ልነግርህ አልችልም ትዝ የሚለኝ በእኛ አካባቢ የተካሄደውን ነው የመጀመሪያው አሰሳ በ1969 በመጋቢት ወር ውስጥ ነበር አሰሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማ ነው አንደኛው ከበላይ አካል ሲሆን ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ ሁሉም በየፊናው ዝግጅቱን አጧጧፈ ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ በተለይም መሳሪያዎች ጥይቶችና ያደፍርስ ማባዣዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው የአባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀላጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ የአሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበር አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር አስቸኳይ ነገር ካጋጠመ በሚል በአሰሳው ዋዜማ ምሽት የእኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ ይመስለኛል ተቃጠሉ ከታች ያሉት በየ30 ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር እንደተረዳነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር ሁለተኛው አንድ ደጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከሚያገኘው ድርጅታችን እንዲወስደው ፈልጓል ሁለቱም ጉዳዮች በዚያው ምሽት መፍትሄ ማግኘት ነበረባቸው መጠለያ መፈለግ የኔ ስራ ነበር ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጠለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጥ ውጭ መፍትሄ አልነበረውም ሽጉጡን ለማስቀመጥም ኃላፊነቱ ለእኔ ተሰጠ ከሌሎች የተሻለ የማስቀምጥበት ቦታ ኖሮኝ አልነበረም ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨ ነው የቀጠሮ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ ለእኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እትዩ ተዋቡ ቤት ሄድ ቆሻሻ ሲጥሉ ከአጥር ውጭ ደፉ ላይ ያገኘኋቸው መጀመሪያ በሚቀጥለው ቀን አሰሳ ሊኖር እንደሚችል መስማቴን ነገርኳቸው ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቹ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከ ዛሬ ድረስ አረሳውም ስለ አሰሳው ብዙም አልተጨነቁም ቀድመው የሰሙም ነው የሚመስሉት ምን ችግር አለ ታዲያ የታለች ከሩቅ አቁመሃት ነው ጥራት የታለች እያሉ አስታደፉኝ ሰውን ለመርዳት ያውም በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው እኔን የተቸገረ አታስጠልልም ያለህ ማን ነው ከዚህ በፊት እንዲህ ብዬ አውቃለሁ ክፉ ሰው ነህ እውነት ክፉ ሰው ነህ ደግሞ ምን ማስፈቀድ ያስፈልግሃል ቤተ እግዚአብሔር አይደለም እንዴ በል ቶሎ ብለህ ይዘሃት ና እሺም እንዲብሳልላቸው ጥያቸው ከነፍኩ በስሬ የነበሩትን አባላትን ሚቼ አዲስ ነገር ስለሌለ ቶሎ ተለያየን። ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ። በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ? አንድ ሽጉጥ አይደል እንዴ ተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ። አስቤው የማላውቀው ዘዴ ነበር። እነተም በጄ ስዳብሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል ከላይና ከታች ደግሞ ሙዝና ዳቦ ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ እቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በትከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተለመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሳ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ ሽጉጡን ጎኔ ላይ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አፍ ያስኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትዬ ቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ እንዲህ አይነት እንግዳ የተገኝቶ ነው ብለው ትንሽ አስታቁን። ቁጭ ብዬ ብቻወት ደስ ይለኝ ነበር። ሆኖም እንዲህ አልኩ፣ በስላሴ ቢሉ በእኔ ሞት ቢሉኝ ክችች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራ ስጋት አልፋ ጭንቀት ላይ እንደምትሆን አውቃለሁ። ለነገሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት፣ በፍጹም አይለይም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠለለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ከሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴል አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን በትርታሪዎች ስለማላውቀና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ቃዎች አስተማማኝ ቦታ ስለማስቀመጥ በግሌ ብዙ ሐሳብ የለብኝም። ረፈጣድርጌ ወደ ሱቅ አካባቢ በቃልኩ። የሰፈር ጓደኞቼ የኛ ባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደኛ አካባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ፣ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ሊጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የኛን ቤት አስሰው ሲጨርሱ ወንድሞቼ ስለጠሩኝ እቤት ገባሁ። ምንም አደጋ አልደረሰም ማለት ነው? ከመኖሪያ ሁለት እና ሶስት ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም እቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንደ ረፍት ቀን ነበር ያየው። በዚያ ሰሳ ትልቁ መርዶ የፓርቲያችን የፖሊስ ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። የደርግ ሬዲዮ ነው በድል ሲቃሰ ይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። በሁለተኛው ቀንም በርካታ አናርኪስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የአፋ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የስራት ያህል እንደተሰማኝ አያልቅ የለም፣ አሰሳው ተጠናቀቀ። በደርግ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኘው ፎቅ ላይ ለመጠለል ሙከራ ሲያደርጉ ማንነታቸውን ቀድመው በሚያውቋቸው የመኢሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያው ሲገደል ዶክተር ተስፋዬ ከስድስተኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ አራት የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑት ተይዘዋል ወይም ተገለዋል። በክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባቸዋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢህአፓ አቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት እርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ኩሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመርን። በእኛ መዋቅር ብዙም ባይሆን ልጆች ታስረዋል፣ ጥቂትም ሞተዋል። የመዋቅር መበጣጠስ ባጋጠመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ። ሕይወት እንደ ቀድሞ እንድትቀጥል ግድ ነውና የተለመደውን ማን ይፈራል ሞትን እየዘመን ለሌላ መስዋዕትነት ጉዟችንን ቀጠል። ሁለተኛው አሰሳ ልክ እንደ መጀመሪያው አሰሳ ስለ ሁለተኛው ሙሉ መረጃ ስለሌለኝ እንዳለ ታሪኩን ልነግርህ አልችልም። ያንንም ያየሁትንና የሰማሁትን አብዛኛውን ረስቼዋለሁ። ሆኖም በአካባቢያችን ስለነበረው የተወሰነ ሁኔታ አረሳሁም። ሁለተኛው አሰሳ የተካሄደው ከመጀመሪያው አሰሳ በተካሄደ በሁለተኛው ወር ነው። አሰሳው እንደሚካሄድ ድርጅታችን አያውቅም ነበር። በዚያ የመረጃ እጦት የተነሳ የደረሰብን ጉዳት ለብዙዎቻችን ግር ያለንና መልስ ያላገኘንበት ነበር። በደርግ መዋቅር ዘልቀን ገብተናል ብለን እንኩራራ ለነበርና አባላት አንገት ያስደፋ ነበር። ያ ለምን እንደሆነ የጠየቀ የለም። ሁለተኛው አሰሳ ድንገተኛ ስለሆነ ጎርቶናል። እኛ አካባቢ ዋናው ትኩረታቸው መሳሪያ ላይ ነበር። አንዳንድ ቀበሌዎች ውስጥ ሰው እንዳይንቀሳቀስ ሲከለክሉ፣ ሌላው ጋር ነዋሪው እንደ ልብ ይዘዋወር ነበር። እንዲያውም አሰሳው ሁሉንም ቤት አላደረሰም። ለምሳሌ የኛ ቤት አልተፈተሸም። የሚጠረጠሩ ቤቶች ላይ ብቻ የሚያተኩሩ ነበር የሚመስለው። ድንገተኛ አሰሳ ስለነበር መደበኛ ስራችንን እንዳንሰራ አውቆናል። ሆኖም መረጃ ለመቀያየር ያህል ለአጭር ጊዜ ለመገናኘት አላገደንም። በቀበሌ ደረጃም ታዳጊ ልጆች ከፍተኛ ስራ ሰርተዋል። የድርጅቱን የውስጥ ፋይሎችና ጥይቶች የጨርቅ ኳስ ውስጥ አድርገው በመስፋት አሳሾቹ ቤት ውስጥ ገብተው ፍራሽ፣ ትራስና ኮርኒስ ሲተለትሉ ቆመው ያያቸው ነበር። ታዳጊ ህጻናት እንደ መጀመሪያው አሰሳ ፈታሾች የደረሱበትን የፈተሹትን ያልፈተሹትን ቤቶች እየተከታተሉ ለአባላቶቻችን በመንገር ድንገተኛውን ፍተሻ ደርግ የጠበቀውን ያህል እንዳይሳካለት አድርገዋል። በእኔ በኩል ያለውን ልንገርህ። በሁለተኛው ቀን ፍተሻው ባይቆምም መዘዋወር ይቻል ስለነበር ወደ ቀጠሮዬ ሄድኩ። በሰፈራችን መግቢያ መውጫ ላይ ፍተሻ ይደረግ ነበር። ከሰፈሬ እስከ መሿለኪያ አራት ጊዜ ተፈትሻለሁ። ሄደን ሳገኘው ሁሉም ነገር አማን መሆኑን ነገረኝ። ቀጥሎም እኔ ጋር የነበሩ ስምንት ጥይቶች በስኳድ አባላት ስለተፈለጉ እንዳመጣለት ጠየቀኝ። ከወራት በፊት ጀምሮ እኔ ጋር የነበሩ የሽጉጥ ጥይቶች ናቸው። የምን አይነት ሽጉጥ ጥይቶች እንደነበሩ ግን አላውቅም። በትቼ ሳላይ እንደ ተሰጠኝ ነበር ያስቀመጥኳቸው። እንዴት በፍተሻ ቀን ጥይት ትቀባበላላችሁ? ምናልባት የስኳድ አባላት ሳያስቡት ከፍተኛ የሆነ እጥረት አጋጥሟቸው ይሆናል። ያልበለዚያ በዚያ ቀን እንዲህ አይነት ጥያቄ አይሞከርም። በሁሉም ሰፈሮች መግቢያ መውጫ ላይ ፈታሾች ባሉበት ሁኔታ እንዴት ጥይት መቀባበል እንደምንችል ግር ብሎኛል። ኤደንም እንዲሁ አስቸጋሪነቱን ተገንዝቦታል። ለማንኛውም በወቅቱ ለምን ብዬ አልጠየቅኩም። የጥይቶቹ መምጣት አስፈላጊ እንደሆነና ጥያቄ ውስጥ እንደማይገባ በአጽንኦት ስለነገረኝ የተባልኩትን ልፈጽም ግድ ነበር። ፍተሻ ስላለ መንገድ ላይ መቀባበል አደገኛ ነበር። መፍትሄው እቤቱ ድረስ መውሰድ ነበር። በዚህ የተነሳ የእሱን መኖሪያ ቤትም ሆነ እውነተኛ ስሙን ላውቅ ግድ ሆነ። ከዚያ በፊት ከኔ በላይ የነበሩትን ልጆች ቤት የማውቀው ያቤን ብቻ ነበር። ኤደ የሚኖረው በእኛ ኦሪጅን ስር ከነበሩት ቀበሌዎች አንዱ ውስጥ ስለነበር ቀድሞም ቢሆን በተለያየ ጉዳይ ስለመማላለስበት ቤቱን ሲጠቁመኝ ወዲያው ለየሁት። እቤቲ ስድርስ እንዴት አድርጌ እንደምወስድ ሐሳቡ መጣልኝ። እስከዚያው ድረስ ግን ተልእኮን መፈጸም እንጂ እንዴት እንደማከናውን አላሰብኩም። እንደ ቦት ካንገቱ ረዘም ያለ ቆዳ ጫማ ስለነበረኝ አራቱን ጥይቶች በግራ ቀሪውን አራቱን ደግሞ በቀኝ በኩል ከተትኳቸው። ከዚያም እንዳይቆረቆረኝ ጨርቅ ከትቼ ደረብኩባቸው። በመጨረሻ እግሬን ከትቼ ለመራመድ የጅል ሙከራ አደረግኩ። በጣም ስለሚቆረቆር ሊያስኬደኝ አልቻለም። ሌላ ዘዴ አሰብኩ። ሁለት ካልሲ ደርቤ አደረግኩና ጫማዬን ተጫማው። ከዚያም ጥይቶቹን በሁለቱ ካልሲዎች መካከል በጎንና በጎን ወደ ታች ገፋዋቸው። በጎን እግሬ አካባቢ የመቆርቆር ስሜት ቢኖርም እንደሚያስኬደኝ ገመትኩ። ስራመድ ጥይቶቹ ወደ ላይ አንፈትልከው እንዳይወጡ በብር ማሰሪያ ላስቲክ የሁለቱንም እግሮችን ካልሲዎች ጫፋቸውን ግጥም አርጌ አሰርኳቸው። የተሳሳትኩት ከታች በኩል ማድረግ ነበረብኝ። ከቤት ወጥቼ ዋናው አስፋልት ላይ ከመድረሴ በፊት ጥይቶቹ ወደ ታች በመንሸራተት እግሬ ጠርዝ አካባቢ ደርሰዋል። ሄደ ቤት ለመሄድ አንድ አቋራጭ መንገድ ነበር። ያንኑ ተከትዬ የመጀመሪያውን ፍተሻ አለፍኩ። ፍጥነቴን በጣም በመቀነስ ለመራመድ ብሞክርም ጥይቶቹ ወደ ግራይ ስር መግባት ጀመሩ። ሁለት ጥይቶች በቀኝ አንድ ጥይት ደግሞ በግራ እግሬ ወደ ታች ዘልቀው በመግባታቸው ጉዞዬን ገትቼ መቀመጥ ሁሉ አሰኝቶኝ ነበር። ሆኖም ሌላ የፍተሻ ኬላ ስለነበር ትኩረት እንዳልስብ በማለት ጉዞዬን ቀጠልኩ። የተሰላቹት ፈታሾች እንደ ነገሩ ፈትሸው አሳለፉኝ። ከዚያ በኋላ የነበረው ጉዞ ይስቃይ ነበር። ቃል በቃል ላቤ በግንባሬ መንቆርቆር ጀመረ። በተለይ በቀኝ ጫማዬ ውስጥ ከከተትኳቸው ጥይቶች መካከል ሁለቱ ሙሉ በሙሉ በእግሬ ስር ሲያርፉ፣ በግራ እግሬ ከነበሩት አንዱ ደግሞ በጣቶቼ መሃል ገብቶ ተሰንቅሯል። እያንዳንዱ እርምጃዬ የስቃይ ነበር። ህመሙ ሲበዛብኝ በጣቴ ወይም በተረከቴ እየረገጥኩ ለመሄድ ሞክራለሁ። ሰዎች ከኋላዬ ወይም ከፊቴ ሲመጡ በትክክል ለመራመድ ሞክራለሁ። ከሰላሳ ደቂቃ በላይ የማይወስደው መንገድ ከአንድ ሰዓት በላይ ወሰደብኝ። ያም ሆኖ ሙሉ ቀን የተጓዝኩ ነበር የመሰለኝ። ቁጭ ብዬ ጫማዬን ፈትቼ ጥይቶችን ለማውጣት ብፈልግም ሰወር ያለ ቦታ አላገኘውም። ታጣቂዎች በየጠጉ አድፍጠው ስለነበር አይን ውስጥ ስለምገባ ልሞክረው አልደፈርኩም። ሄደ ቤት አካባቢ ስደርስ በተለይ አንዷ ጥይት የውስጥ እግሬን ሰርጉዳ የገባች መሰለኝ። ላቤን እየጠረኩ አይኔን እየጨፈንኩ ጥርሴን እየነከስኩ አይደረስ የለም ደረስኩ። በሩን የከፈተችልኝ ከእህቶቹ አንደኛዋ ነበረች። ቀጥሮኝ ነበር ካለ ጥሪልኝ አልኳት። ግባ ብሎ ሳይጨርስ በእግሮቼ ጣት ወደ ቤቱ ዘለቅኩ። አቤት መቀመጥ እንዳማረኝ ምንም ሳልናገር አልጋው ላይ በጀርባዬ ተዘረርኩ። ወዲያው ጫማዬን ፈታሁ። የተወሰኑት ጥይቶች ተንሸራተው እግሬ ስር ነበሩ። በተለይ አንድ ሁለቱ ታች ከደረሱ በኋላ የደረግኩት ካልሲ ጋር ተጣብቀው ስለነበር እግሬን በስተው ለመዝለቅ ምንም አልቀራቸውም። ምናልባት አምስት ተጨማሪ ደቂቃዎች ብጓዝ የውስጥ እግሬ እንደሚቀደድ ጥርጥር አልነበረኝም። ምሳ ስለጋበዙኝ እዛው ብዙ ቆየው። ኤደ እመጣለሁ ብሎ ጥሎኝ ወጣ። ጥይቶቹን ሊያቀብል መሰለኝ። ሲመለስ እኔም ወደ ቤቴ ሄድኩ። በዚያ ሁለተኛ አሰሳ በርካታ አባላት ተገድለውብናል። ብዙዎችም ታስረዋል። መሳሪያም ተይዟል። የአደጋውን መጠን የምናውቀው በዛው በራሳችን መዋቅር የደረሰውን ብቻ ነው። ከበላይ የሚመጣ የተጠናቀረ መረጃ የለም። ከፍተኛ ጉዳት የደረሰው በእኛ ሪጅን ውስጥ ቀበሌ 07 ይመስለኛል። የዚያን ቀን ከፍተኛ ተኩስ በዚያው ቀበሌ አካባቢ ሰማን። ምሽቆይቶ እኛ ቀበሌ አካባቢ በፍተሻ ላይ የነበሩ ወታደሮችና አብዮት ጠባቂዎች በሙሉ ተሰባስበው ወደዚያው አመሩ። በወቅቱ ምን እንደተፈጸመ አላወቅንም። በማግስቱ በሰማም ታዳጊ ህፃናት ተኩሱ የተካሄደው የቀበሌ ተመራጭ የሆነው ሰው ቤት ውስጥ እንደነበር ለሴት አባላት ነግረዋቸዋል። ሰውየውን አውቀው ነበር። ቀበሌ ሰርጎ የገባ የኛ ባል ስለነበር በጣም ነው የደነገጥኩት። እዚሁ ሰው ቤት ውስጥ ተጠልለው የነበሩ የአባ ሰዎች ነበሩ። ሲደረስባቸው በርካታ ወታደሮች ገደሉ። ሆኖም የውስጥ አርበኛችንን ጨምሮ 3 አባላት ተገለዋል። የሚገርመው በዚያን ዕለት የሞቱትንና ያመለጡትን ማንነት ዝርዝር እኔም ሆንኩ ሌሎች የዚያ አካባቢ ልጆች ያወቅነው በጣም ቆይቶ ነው። እኛ የመሰለን ሟቾቹ የኛ አይነት ተራ አባላት ይሆናሉ ብለን ነበር። የቀበሌ ሰራተኛ ከነበረው ሰው ውጭ በሙሉ የኢህአፓ መስራቾች ወይም የማዕከላዊ ኮሚቴ አባላት ነበሩ። መታሰርና መገደልን ስለለመድነው ስራችንን ሊያስቆም የሚችልና ተስፋ የሚያስቆርጥ ሁኔታ አላጋጠመንም። አሰሳው ከተጠናቀቀ በኋላ ሁሉም ከጉድጓዱ ወጣ። የተለመደው የቀን ተቀን ስራችን ውስጥም ገባን። በሚቀጥለው ቀጠሮ እንደተለመደው ምን መጠየቅና መስማት እንዳለብኝ አውቄ ነበር። ሳይ ጋይድ ኩት በ1969 ዓመተ ምህረት ስለተካሄደው የሰራተኞች ቀን ሜይዴይ ሰልፍና ውጤት ነበር መስማት የፈለኩት። ዋነኛው የሐዘን ማቅ የለበስንበትን ቀን ነው የፈለከው? እሱን እንኳን ተወኝ ብሎ እምቢ አለኝ። እኔም እምቢ አልኩት። ጨዋታ ቀየርኩና ትንሽ ቆይቼ ደግሞ ጠየቅኩት። ስለ ሁኔታው እንዲነግረኝ ከአንድ ሰዓት በላይ ሳይፈጅብኝ አልቀረም። በመጨረሻም እንደማለቀው ስለገባው እሺ አለኝ። የ1969 ዓመተ ምህረት የሜይዴይ እልቂት ከአንድ ዓመት በፊት በ1968 ዓመተ ምህረት የሰራተኞች ቀንን ሜይዴይ ለማክበር የተካሄደው ሰልፍ የኛ አባላት ከሰራተኛው ጋር ተቀላቅለው ነው የተካፈሉት። እንደነገርኩ ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር። ምንም እንኳ የተወሰኑ አባሎቻችን ቢገደሉ፣ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር። ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው ዓመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር። 1969 ዓመተ ምህረት የሜይዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው። በመላው አዲስ አበባ ስለሆነ ሁኔታ ልነግርህ አልችልም። እኔ የተካፈልኩበትን ብቻ ከሞላ ጎደል ላጫውትህ። ላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ Thank you.